አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነው መኩሪያ የተደረሰው ያፓና ስፖርት ሁለተኛ መጽሐፍ ትረካ ሶስተኛው ክፍል አስተምተን የዛሬ የተክላላ ፍጅታችን ፍጻሜ ይሆናል።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርሳሳ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰነባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋውርሽ ያንጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስቶ ባንቺ መልክ አጊጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንድከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ጥራቸው እጅግ ነው እልቆ መሳፍርት ወሰንዲካ ያለው እስከ ምጽአት ያፈቀሩሽ ልጆች ወይን ያቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ስካዜሽ ወጨፎ ሸቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሹ ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሀዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አንሯቸው ፍሬ አብቦ ያፈራል ተነገ ዛሬ ምን ይወላድ መሃን አሁን ብትወኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ ነኝ ያውስ ቢሆን ለዚያ ልጆችሽ መጥሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣሁ ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መልአክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሳፍሳፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምስክ የኔን ስም የሚፈጽም መደርሻው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ተፊቴ ለከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ሀቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ወደ መኪና የሚገቡ ሰኞች 19 ናቸው። ሌላ አስር ቤት ያዛውሯቸው ከሆነ እቃቸውን እንዲይዙ ጠየቁ። ነገር ግን የሻለቃው ካድሬ ገና ከጀመሩ ምንም ነገር በጃቸው እንዳይዙ መመሪያ ሰጠ። 19ዎቹ ተቆጥረው ሲወጡ አንድ ሰው ከመሐከላቸው እንዲመለስ ተደረገ። ወጣቱ ወደ ሻሸመኔ የመጣው ከወንድሙ ጋር ሊኖር ነው። ወንድምየው ባለስልጣን ስለነበር እኔ ላቢዮቱ እየሰራው ወንድሜን እንዴት ተወስዱታላችሁ ብሎ ከ19ኙ ጋር እንዳይሄድ ስለነገራቸው እንዲመለስ ተደረገ። ሰዎቹ ወደ መኪናው ውስጥ ገቡ። ሹፌሩ ሰዎቹን ያውቃቸዋል። በቀለ እንዴ? ጥላዬ ባላምባራስ ምንድነው እሱ? ሹፌሩ ግራ ተጋባ። ሁሉንም ያውቃቸዋል። ባላምባራስ ደበበ ግሮሰሪ አላቸው። ከዘርአይ ሆቴል አጠገብ አየለ ከዱ ቤት ነው የተከራዩት። ባላምባራስ ብዙ መሬት ነበራቸው። ከአብዮቱ ተጋጭተው ከባሌ ወደ ሻሸመኔ ከመጡ ትንሽ ቆይተዋል። ሹፌሩ የግሮሰሪ ደንበኛቸው ነው። ይሄ ብቻ አይደለም፣ ሹፌሩ ባሌ ዘመዶች ስላሉት እንደ ቤተሰብ ስለሆኑ ስለ አካባቢው ወሬ ከጀመሩ ማለቂያ የለውም። መጠጥ የሚገዛው ከሳቸው ግሮሰሪ ነው። ዱቤም ስላስለመደ ወንድሙን እየላከ ባላምባራስን እንደምትላቸው ያንን ነገር ላክልኝ ይለዋል። ነጭን ባለፋሽኮ ቪኖ ይዞ ይመጣል። ሹፌሩ ስጋ ገዝቶ ወደ ቤቱ ካስመጣ ቪኖ ይከተላል። እናም ግሮሰሪ ሰው ይላካል። በነጋታው ወይም በሌላ ቀን ሹፌሩ እዚያ ይሄድና እያወሩ ይጠጣል። በዱቤ የመጣው ፋሽኮም እዚያው ይከፈታል። ሰሞኑን መጠጥ ከግሮሰሪ ወስዷል። ዛሬ ይጠይቁኝ ይሆን ብሎ አሰበ። የሻለቃው ቤት ባሊጎባ 7ኛ ክፍል ትማራለች። በአመቱ መጨረሻ ወደቀች። በሰውየው ትዕዛዝ ተማሪዎቹ እንደገና እንዲፈተኑ ታዘዘ። ሁለት መምህራን ተቃወሙ። እንዴት ትዕዛዝ አላከበሩም በሚል ወታደር ሊይዛቸው ሲሄድ አመለጡ። ሰውየው በከተማ ውስጥ ፈጽሞታል የተባለውን ነገር በዝርዝር ተጽፎ ወረቀት ተበተነ። ይህን ነገር የፈጸሙት አስተማሪዎቹ ናቸው ተባለ። ሁለቱም የከተማው ታዋቂ ስፖርተኞች በመሆናቸው በሰው ዘንድ ተወዳጅ ነበሩና ድጋፍ ነበራቸው። እነዚህ ልጆች ሳቢያ ከተማ ጠፍተው ሻሸመኔ መደበቃቸው ተነገረ። ባላምባራስ ደብቀዋቸዋል በሚል ብዙ ፍተሻ ተደረገ። አንዳንዶቹ እንደሚያምኑት ባላምባራስ መልካ ኦርዳ የተባለው ሰፈር ቤት ተከራይተውላቸው በጥቆማ ተይዘው እንደተገደሉ ያምናሉ። ከሽፌር ጋር ስለ ልጆቹ ጀግንነትና እዚያ ፈጽመውታል ስላሉት ነገር ያወሩ ነበር። ባላምባራስ ኃይለኛና ተናጋሪ ጸብ ከመጣ ወደ ኋላ የማይመለሱ ናቸው። አንዳንዴ ግብግቡ ሲበረታ መሳሪያ ይመዛሉ። ዛሬ ተጣልተው እንደታሰሩ ሹፌሩ ገምቷል። ግን መጠየቅ አለበት። ባላምባራስ ወደ መኪናው ሲገቡ ምን ነው አላቸው። ዝም ብለው ነው። ያለ ምንም ምክንያት ሰዎቹን አምጣሉኝ። የትኞቹን? ሁለቱን አስተማሪዎች። የት ናቸው? ገለዋቸዋል። ምን? እንደዚያ ነው። እና አረመኔ ናቸው። ለመሆኑ አሁን ወዴት ሊወስዱን ነው? አላውቀውም። የት ብለው ጠሩህ? ኮንትራት ብለው ነው። ኮንትራት የት? ቦታውን አልነገሩንም ወደ ቤት ልካለው እሺ ወሬው ሁሉ በጥርፊያ ነው ተሳፋሪዎቹ ሁሉም ወንዶች ሲሆኑ አንዲት ሴት አለች ወይዘሮ ዘነበች ማናገር ናቸው በከተማው መሃል ትልቅ ሆቴል አላቸው ሾፌሩ አያቸውና ደ ምንድነው ነገሩ ብሎ አጉረመረመ ሴትየዋ ወፍራም ናቸው ቶሎ ወደ መኪናው እንዲወጡ እየተነገራቸው ነው ለዚያ መልስ እየሰጡ ነበር ትንሽ ክብራቸውን የሚነካ ነገር እየተናገሯቸው በመሆኑ ቅር ተሰኝተው የሥራችሁን ይስጣችሁ እያሉ ገቡ ሹፌሩ በደንብ ያስተናግዳቸዋል እንደ እናቱ ነው የሚያያቸው ሰላም ነው ወይዘሮ ዘነቡ አለ ምን ሰላም አለ እያዋረዱን እርሶ ደግሞ ምን ነው እኔ እንጃ የዛሬ ሰራተኞች ሰሞኑን መጥቼ እኮ ነበር አላየውህም ሹፌሩና ወይዘሮ ዘነበች ወሬያቸው የችኮላ ነው ሹፌሩ አንድ ሴት ልጅ አለችው ራሄል ትባላለች ሁለተኛ ልጅ መንገድ ላይ ነች የቤተሰቡ ብዛት እየጨመረ በመሆኑ ገቢውን ማሳደግ አለበት እዚህ ሎንችና ላይ ተቀጥሮ ነው የሚሰራው ከጓደኛው ጋር አንዲት አሮጌ መኪና ገዝቶ ከተቀጣሪነት ሊገላገል ፈልጓል ከሚሰራበት መኪና ላይ ገንዘብ እየቆነጠረ ወይዘሮ ዘነበች ጋር ያስቀምጣል በጣም ነው የሚያምናቸው እዚያ ገንዘብ እንደሚያስቀምጥ አባቱም ሆነ ባለቤቱ በአጠቃላይ ቤተሰቦቹ አያውቁም አምጣ እንዳይሉት ነው ወይዘሮ ዘነበች እቁብ ገብተውለታል እንዳይታወቅበት በሱ ስም እንዳይሆን ስለነገራቸው በሳቸው አደረጉለት ሹፌሩ በዚህ እቁብ ላይ ትልቅ ተስፋ አለው ገንዘቡ ከፍ ባለ ቁጥር የጓደኛውን ትቶ በራሱ ሊገዛ ወደሚያስችለው ነገር እያሰበ ነው በገንዘቡ ምን ሊያደርግ እንደፈለገ ለሳቸው አጫወታቸው ከበረታህ ለብቻህ ትገዛለህ አሉት አንድ ቀን ወደ ቡና ቤቱ ገብቶ እርሶ ለምን አይረዱኝም አለ እቁቡ ሲወጣ ገንዘብ በብድር ሰጥተው መኪናውን ገዝቶ እንደሚሰራ ስለነገሩት በጣም ተደሰተ የሚኖርበት ቤት ከቡና ቤቱ 100 ሜትርም አይርቅም ከስራ በመጣ ቁጥር እሳቸው ጋር ገብቶ ስለወደፊቱ ስራው ይመካከራሉ ወደ ወላይታ ኮፈሌ ቡልቡላ ሲሄድ ለቤታቸው የሚያስፈልጋቸውን ገዝቶ ያመጣላቸዋል እቁቡ በዚህ 3 ወር ያልቃል ተስፋዬ ተስፋው እያደገ ሄደ ከጣሪያ ወጥተው ወደ መኪናው ውስጥ ከገቡት ሰዎች ውስጥ ወይዘሮ ዘነበችን ሲያይ ግራ ተጋባ ተደናገጠ ሹፌሩ ኮንትራክት መሆኑን እንጂ ቦታው አልተነገረውም ከውጭ በመስኮት የሚያዋራውን ሰው ወዴን ነው ቦታው አለ ይነገርሃል የት መኪናውን ተከተል የትኛውን ጅፑን ነዳጅ የለህም እንዴ ሩቅ ከሆነ አይበቃኝም ሰውየው እንደገና ተመልሶ መጣና አጂፕ ትቀዳለህ አለው የአዲስ አበባን መስመር ተከትለው ወደ ሰሜን አቅጣጫ እንደሚሄዱ ተረዳ መኪናው መጓዝ ጀመረ አጂፕ ደረሱ መኪናው በነበረው ላይ ሙሉ ነዳጅ ቀዱ ነገር ግን ሂሳብ አልከፈለም ስመለስ ይሰጣችኋል ለአስቸኳይ ሥራ ነው የምንሄደው አለ ሎንችናው ሰዎቹን ጭኖ መኪናውን አንቀሳቀሰ ውስጥ ላለው ፖሊስ ንግልን እናልፋለን እንዴ ብሎ ሹፌሩ ጠየቀ መልስ አልተሰጠውም
ንግሌ ወደ አዲስ አበባ መስመር ይዞ የሚሄደው መንገድ ነው ኮፈሌ ደግሞ በምስራቅ አቅጣጫ ወደ ባሌ በሚወስደው መንገድ ነው ሎንችናው እየተጓዘ ሳለ ከፊት ለፊቱ ያለው ጂፕ መኪና ወደ ኮፈሌ መስመር ታጠፈ ሹፌሩ ግራ ተጋባ ግን የሆነ ነገር አሰበ ጂፑ ወደ ካምፕ እንደሚገባ ነው የገመተው የወታደሮች ካምፕ መታጠፊያው ላይ ነበር የሚገኘው እስረኞቹን ካምፕ ውስጥ እንደሚያዛውራቸው አውቋል ካምፕ ከሆነ ደግሞ ይህን ሁሉ ነዳጅ ለምን አስሞሉት ሹፌሩ ፖሊሱን በድጋሚ የት እንደሚሄዱ ሲያናግረው ጥያቄ አታብዛ ጅፑን ብቻ ተከተል ብያለሁ ብሎ ነገረው ሉንቺናው ወደ ኮፈሬ አጣጫ ታጥፎ መጓዝ እንደጀመረ በኋላ አንድ ድምጽ ወራጅ ወራጅ አለ። ሰውየው መኪና ተራ የተሳፈረውና ጋራዥ አብሮ የሄደው ነው። ሁለቱ ሰዎች ከተማ ላይ ሲወርዱ ኮንትራቱ ወደ ነገሌ ሊሆን ይችላል ብሎ ስለገመተ አልወረደም ነበር። እኔ ወደ ኮፈሌ መሄድ አልፈልግም፣ ነገሌ ጉዳይ አለኝ፣ ቶሎ መድረስ ነው የምፈልገው አለ። የሚሰማው የለም። ውስጥ ያለው ፖሊስ አልታጠቀም። ወራጅ የሚለውን ሰውዬ አየው። እስረኛ እንዳልሆነ አውቋል። ነገር ግን እስረኛ እንዳልሆነ መስክሮለት እንዲወርድ አልፈቀደለትም። ማን ግባ አለ እያለ አጠገቡ ካለው ረዳት ጋር እያወራ ነበር። ተሳፋሪው ከኋላ ወደ ፊት ሲመጣ አርፈህ እዚያ ተቀመጥ አለው። ተሳፋሪው ቀጠሮ አለብኝ አታርቀኝ እዚያ አውርደኝ ቢልም አልተሳካም። ፖሊሱ አሁን አይቆምም አለው። ተሳፋሪው ተናደደ። አሁን ይህን መኪና ኮፈሌ ደርሶ እስረኞቹን አድርሶ ተመልሶ እስኪመጣ ይመሽበታል። ሹፌሩ ቅድም ኮንትራክት ስላገኘው ውረድ እንዳለው ቢሄድ ይሻለው እንደነበር መናገር ጀመረ። መኪናው እስረኞቹን ይዞ ከተማውን ለቆ ራቅ ብሎ እየሄደ ነው። የሆኑ ወጣቶች በፈረስ ላይ ሆነው መንገዱን አቋርጠው በመኪኖቹ ፊት ሽምጥ ጋለቡ። ጋልበው ወደ ጢሻ ውስጥ ገቡ። እርሻውን እየሰነጠቁ ሄዱና ተሰወሩ። በአስቸኳይ መኪኖቹ እንዲቆሙ ተደረገ። የኢሃፓ ጀሌዎች ናቸው፣ እነዚህን ሊያስመልጡ ነው በሚል መሳሪያ የያዙ ወታደሮች እርሻ ውስጥ አሰሳ ጀመሩ። ግን አልተገኙም። እነዚህ ልጆች ለስለላ የመጡ እንደሆነ ገመቱ። ሌሎች መንገድ ላይ እንደሚጠብቁና ጥቃት እንደሚያደርሱባቸው አመኑ። በሬዲዮ ከካምፕ ተጨማሪ ወታደሮች እንዲመጡላቸው አዘዙ። ብዙም አራቁም። 3 ኪሎ ሜትር እንደሆነ ነው ይህ ነገር የተፈጸመው። ሻለቃው ከዚህ ቀደም በዚህ መስመር ግድያ ሊፈጸምባቸው ተሞክሮ ነበር ስለሚባል ጥንቃቄ ያደርጋሉ። ወጣቶቹ የፈረስ እሽቅድምድም እያደረጉ እንጂ የሚተናኮሱ አይመስሉኝም ብሎ አንዱ ሐሳብ ቢያቀርብም ተቀባይነት አላገኘም። ወታደሮቹ መጥተው ከፊት ቀድመው እያሰሱ መኪኖቹ ተከተሉ። ብዙም ሳይርቁ የሎንችናው ጎማ ስለፈነዳ እስኪቀየር መቆም ነበረባቸው። እስረኞቹ ከውስጥ እንዲወርዱ ተደረገ። ኳስ ተጫዋቾቹ በልዩ ጥበቃ ውስጥ ሆኑ። ቀልጠፍ ባለ ሁኔታ በቀለ ተሰማ የተባለው የጎህ ተጫዋች አዘናግቶ ወደ እርሻ ውስጥ ሮጠ። ነገር ግን ተኩሰው እግሩ ተመታና ተረባርበው ያዙት። በበቀለ መመታት ነገሩ ወዴት እንደሚያመራ የጠረጠሩት ባላምባራስ ደበበ ሎንችና ውስጥ ካለው ፖሊሱ ጋር ግብ ግብ ጀመሩ። ሁኔታው አላማራቸው። የት ነው የምትወስዱን አሉ። እኔ እንጃ፣ ባሌጎባ ነው ይሆናል። እኔ ወደዚያ መሄድ አልፈልግም። ለምን? አሊ ሊገለን ነው። ዝም። አሊ ሊገለን ነው የሚወስደን የሚለውን የባላምባራስን አባባል ሌሎቹ አልተቀበሉትም። እናም የባላምባራስ ስጋት ሻለቃውን ስለማይወዱት እንደሆነ ስለታመነበት ትኩረት አልሰጡትም። ሆኖም ግድያ ባይኖርም ለከባድ ግርፋትና ስቃይ እንደሚወስዷቸው አምነዋል። ገና ከጣቢያው ተነስተው ወደዚህ ሲያመሩ የገመቱት የወታደሮች ካምፕ ወስደው ሊያስሯቸው እንደሆነ ነበር። ነገር ግን ካምፑን አልፈው መጓዝ ስለጀመሩ እስረኞቹ ከነ ቤተሰቦቻቸው አርቀው ሊያስሯቸው እንደወሰኑ ነው ያሰቡት። በቀለ በጥቂት ከተመጣ በኋላ ግን ከባድ ችግር ውስጥ ሊከተዋቸው እንደፈለጉ አምነዋል። መኪናው ጉዞውን ቀጠለ። ከከተማው በጣም ስለራቁ የሚሄዱት ኮፈሌ እንደሆነ አውቀዋል። ለሾፌሩ እየመጡ ኮፈሌ እንደወሰዷቸው ለቤተሰቦቻቸው እንዲነግሩላቸው እያስረዱት ነው። ሎንችናው ለጉዞ በሚጠቀምበት ካሚ ላይ የቤታቸውን አቅጣጫ እየነገሩት ጽፈው ሰጡት። ፖሊሱ እስረኞቹ እየተመላለሱ ለሹፌሩ ሲነግሩት አልመለሳቸውም ወይም አልተቃወመም። መኪናው ኮፈሌ አልደረሰም። ሻሸመኔና ኮፈሌ መሃል በምትገኝ ሶሌ በተባለች መንደር ሲደርስ ቆመ። ከከተማው 7 ኪሎ ሜትር ያህል ነው የራቁት። ሻለቃ አሊ ሙሳ ቀድመው ቦታው ላይ ተገኝተዋል። እዚህ ጋር ምን እስር ቤት አለ ብሎ ሹፌሩ ረዳቱን ጠየቀው። ምናልባት መንደር ውስጥ ገበሬዎች የሰሩት ማቆያ ቦታ ይኖር ይሆናል ብሎ ገመተ። ከዚህ በፊት ቦዲቲ አካባቢ የሰማውን ነገር አስታወሰ። በፖለቲካ ያሰሯቸውን ሰዎች ገጠር እርሻ ውስጥ ወስደው ሲያስቆፍሯቸው እንጨት ያስፈልጧቸው ብዙ አጉላልተው መልሰዋቸዋል። እነዚህም ጭር ያለ ተዋራ ቦታ ያመጧቸው በጉልበት ሥራ ያንኮታኩቷቸው ነው። ስፖርተኞቹ ችግር የለባቸውም። ነገር ግን ባላምባራስና ወይዘሮ ዘነበች ስለሚቸግራቸው ሥራውን ሲያስበው ሹፌሩ አዘነላቸው። መኪናው እንደቆመ ሹፌሩ የኮንትራቱን ሂሳብ ሊቀበል ወረደ። ተማን መቀበል እንዳለበት እያሰበ ነው። ያነጋገረውን ፖሊስ ሄደና ሂሳብ እነሱ ናቸው። ማን? ካድሬው። ማን ነው ስሙ? ነገረው። እሱ ነው የሚከፍለው? ክፍያ በሰውየው በኩል ነው። በማን? በሻለቃው። ልጠይቃቸው? ቆይ ስራቸውን ይጨርሱ። ሻለቃው ከካድሬዎቹ ወታደሮች ጋር እየመከረ ነው። እስረኞቹ እንዲወርዱ ተነገራቸው። ረዳቱና ሹፌሩ ለብቻቸው ሆኑ። አካባቢውን ቃኘ። ሹፌሩ ቅድም ያሰበውን ሰረዘና ግራ በመጋባት አካባቢውን ተመለከተ። እዚህ ጋር ምን ይሰራሉ? አለ። ምናልባት ወደ ውስጥ ከጫካው ጀርባ መጋዘን ይኖር ይሆናል። እዚያ ወስደው ሊያጎሯቸው ነው። በተለይ ለወይዘሮ ዘነበች አዘነ። ሴትየዋ ሰው ላይ የማይደርሱ ለተቸገረ የሚረዱ እንደሆኑ ያውቃል። እዚህ ጫካ ውስጥ እሳቸውና የሚያውቃቸው ሰዎች መታሰራቸው ትክክል እንዳልሆነ ቢያምን ለመቃወምም ሆነ ሐሳብ ለመስጠት እንደማይችል አውቋል። አካባቢውን በደንብ አጤነው። ለቤተሰቦቻቸው ቦታውን በምልክት መንገር ይችላል። ነገር ግን ወደ ውስጥ አልሄዱም። ብዙም አልተራመዱም። ከዋናው መንገድ ትንሽ እንደገቡ መኪናው ቆመ። ተከበበ። ወታደሮቹ ከሁለቱም አቅጣጫ የሚመጡትን መኪኖች እንዳያልፉ አስቆሟቸው። መኪና ብቻ ሳይሆን እግረኞችም ወደ አካባቢው እንዳይመጡ ተደረገ። በርቀት ተኩስ ተሰማ። ሁሉም ድምፅ ወደ ሰሙበት ተመለከቱ። ወዲያውኑ ገበሬዎች እየጨፈሩ ከመንደሩ ውስጥ መጡ። ሰርግ ነው። ወደ እስረኞቹ አካባቢ እንዳይደርሱና አቅጣጫቸውን ለውጠው ወደ ሌላ ቦታ እንዲሄዱ ተደረገ። ሎንችናው እንደቆመ አጃቢ ሆነው አብረው የሄዱት ወታደሮች ከበው እንዲወርዱ አደረጓቸው። የጌሌ አድርሱኝ ብሎ የገባው መንገደኛ ተመላሽ በመሆኑ እዚያው ባለበት ቁጭ አለ። በጣም ተናዷል። ሹፌሩና ረዳቱን እየወቀሰ ነው። አቁሙልኝ ልውረድ ሲል ዝም ብለውታል። አሁን መኪና ተራ ሄጄ ሎንችና ቶሎ ላገኝ ይችላለሁ? አለ። ለዚህ መልስ ሳያገኝ ወደ ውስጥ አንገቱን ያስገባው ወታደር ውረድ እንጂ አለው። እኔ? አዎ። ለምን? እንዴት ለምን ትላለ? እኔ ተመላሽ ነኝ። የት ነው የምትመለሰው? ንገሪኝ። ንገሪኝ። ማን ስለሆንክ ነው የምትመለሰው? ምን እያልክ ነው? ወታደሩ አቀባበለ በቁጣ። ናውረድ ብሎ አፈጠጠበት። ፖሊሱ ሁኔታውን ቢያውቅም ለወታደሩ ሊነግረው አልቻለም። ሹፌሩና ረዳቱም እስረኛ እንዳልሆነ መንገር ነበረባቸው። ግን አታሎ እንዲያመልጥ እየረዱት ነው በሚል ልንወነጀል እንችላለን ብለው ፈሩ። ደግሞስ ሊመሰክሩለት ማን ይሰማቸዋል? ሶስቱም በሱ ጦስ ማን ይገባል ብለው እጃቸውን ሰበሰቡ። አንዳንድ ሰው በማይመለከተው ነገር ገብቶ መታሰሩ አስገረማቸው። ሰውየው ከወታደሩ ጋር ሲከራከር መስካሪያቶ እንዲወርድ ተደረገ። መንገደኛው እየተነዳ ሲሄድ ምንድነው ነገሩ? እኔ እኮ ከነርሱ ጋር አይደለሁም ቢልም እስረኞቹን ከሎንቹናው የተረከቡት ወታደሮች ቀላቅለው እየነዱት ሄዱ። ካድሬው ወይዘሮ ዘነበችን ከመጀመሪያው ረድፍ እንዲሆኑ አደረገና ሂዲዩ ከፊት ኢህአፓ ከኋላ አለ። ሴትየዋ በኢዲዩ ሂሳብ እንደገቡ ተረጋገጠ። ያን ጊዜ ወፍራም ሰው ኢዲዩ ስለሚባል ከእስረኞቹ በጣም ሰውነታቸው የገፋው እሳቸው ስለነበሩ ነው። እስረኞቹ ወደ አልታሰበ ቦታ ሲሄዱ ሹፌሩ ግራ ተጋባ። እስረኞቹ ጥቂት እንደተራመዱ የተቆፈረ ጉድጓድ ጋር ደረሱ። መንገድ ላይ አንድ የአውራ ጎዳና ግሬደር ተላልፈዋል። ሹፌሩ በሐሳቡ ይሄ ግሬደር እዚህ ምን ይሰራል ብሎ ሲመራመር ነበር። ነገሩ አሁን ገብቶታል። ግሬደሩ እዚህ አካባቢ ሲቆፍር ቆይቶ እንደተመለሰ አወቀ። ወይኔ ምን ሊያደርጓቸው ነው ብሎ ደነገጠ። እስረኞቹ መሳሪያ ተደግኖባቸው ወደ ጉድጓዱ ተመሩ። የነገለው መንገደኛ ግራ ተጋብቶ እኔ እስረኛ አይደለሁም ምንም አላጠፋሁም ቢልም የሚሰማው አላገኘም። ሌሎችም ቢሆን ጥፋተኛ አልነበሩም። በቀለ ወርቁ ጥላዬ በከተማው የታወቁ ኳስ ተጫዋቾች ናቸው። በሚቀጥለው ሳምንት የነ ወርቁ ገሞራውና የነ በቀለ አራዳጎ ይጫወታል። እነሱ ለዚያ ጨዋታ አይደርሱም። ለዚያ ግጥሚያ ብቻ ሳይሆን መቼም ቢሆን ያንን ሜዳ ዳግመኛ እንደማይረግጡ ማን ያውቅ ነበር? እስረኞቹ ከጉድጓዱ ፊት ቆሙ። ሹፌሩ ምንድነው ጉዳዩ ብሎ አይኑን በስፋት ከፍቶ ድርጊቱን እየተመለከተ ነው። ጉድጓዱ በር ላይ ቆመው ስለ አብዮቱ ገለጻ ተደረገላቸው። እርምጃ ሊወሰድባቸው እንደተዘጋጀ ገባው። ሻለቃው የምታስተላልፉት መልእክት አለ ብሎ ጠየቃቸው። ሞት እዚያ ጋር አፍጦ እንደቆመ ተረድተዋል። አላምባራስ ቅድም የተናገሩትን የጠረጠረው እውነት እንደሆነ አሁን የተረዱ ይመስላል። ሁሉም በየፊናው ተጫጭሆ ይናገራል፣ ግን የሚሰማቸው አልነበረም። መጀመሪያ በቀለን ከመኪና በሸክም አወረዱ። በጥይት መቱትና ወደ ጉድጓዱ ጣሉት። በቀለ በከተማው ተወዳጅ ወጣትና በኳሱም የተደነቀ ነው። ለእናቱ አንድ ልጅ ነው። እሱን ለትልቅ ደረጃ ለማብቃት እናቱ ብዙ ነገር ሆነዋል። ትንሽ ካመሸ በር ላይ ወጥተው ይጠብቁታል። ቆየት ካለ በመንገዱ ዳር ዳር እየሄዱ ፍለጋ ይወጣሉ። በመታሰሩ ደንግጠው ምግብ ከወሰዱለት በኋላ የጣቢያውን ደጅ ደጅ በማየት ለረጅም ሰዓት እዚያ ጋር ቁጭ ብለው ይጠብቃሉ። አንዳንድ ጊዜ እስኪመሽ ከቦታው አይነቃነቁም። ነገ ወደ ጣቢያ ምግብ ለማድረስ ሲሄዱ ምን ሊሆኑ እንደሚችል መገመት አያዳግትም። ጥላይና በቀለ ጓደኛሞች ናቸው። ከትምህርት ቤት አንስቶ ብዙ ቦታ ተጫውተዋል። በበቀለ ላይ የተፈጸመው ሁኔታ ያስደነገጠው ይመስላል። አጠገቡ ከነበረው ወታደር ጋር መሳሪያ ለመቀማት ግብ ግብ ቀጠለ። ነገር ግን አልተሳካለትም። ሁለተኛው ተመቺ እሱ ሆነ። እዚህ ላይ አንዳንድ የተፈጠሩ ድርጊቶች ለመግለጽ ከባድ ስለሆኑ አልፈዋል። የተቀሩት ሰዎች ጉድጓዱ አፍ ላይ እንደተደረደሩ በድጋሚ የምታስተላልፉት መልእክት አለ ብሎ ጠየቀ። ባላምባራስ እጃቸውን አወጡ። አንተና መንግስቱ ኃይለ ማርያም ብለው ተሳደቡ። ስድቡ ጠንከር ያለ ነው። ጉድጓዱ አፋፍ ላይ እንዳሉ ቺቺ የታጠቁ ወታደሮች በሩምታ ተኩስ አከፈከፉባቸው። ወደ ኔጌሌ ቶሎ መድረስ አለብኝ ያለውን መንገደኛ ተቀላቅሎ ጉድጓድ ውስጥ ገባ። ሁሉም በሰከንድ ውስጥ እየተርገበገቡ ወደቁ። ሹፌሩ ባለበት ቦታ ሆኖ ድርጊቱን በማየቱ ተደናገጠ። ወይኔ ወይኔ ብሎ ድምፁ አመለጠው። የጥይቱ ጩኸት አካባቢውን ስለተበላለቀው የሾፌሩ ድምፅ ገዳዮቹ ጋር አልደረሰም። ወዲያውኑ ከመኪናው ኋላ ሄዶ አስመለሰው። እንደገናም አስመለሰው። ምሳውን ሳይበላ ነበር ያመጡት። ሆድ ውስጥ በቂ ነገር ባይኖርም ማስመለሱን ተያያዘው። ከማስመለሱ ጋር ትልቅ ድንጋጤ ተፈጠረ። እንዲህ አይነት ነገር ይፈጠራል ብሎ አላሰበም፣ ይኖራልም ብሎ አልገመተም። ከአንድ ወር በፊት ወደ አዲስ አበባ ሄዶ በየቦታው ግድያ ከተመለከተ በኋላ ሁለተኛ ወደ አዲስ አበባ አልሄድም ብሎ ምሎ ነበር። ቢምልም የግድያ ነገር እዚሁ መጣበት፣ ያውም ፊት ለፊቱ። በቅርብ ጊዜ አዲስ አበባ ሰው መንገድ ላይ ተገሎ ነው ያየው። አሁን ግን ቀጥታ ነፍስና ስጋ ሲለያይ በቅርብ ተመለከተ። ሰዎቹ ወደ ጉድጓድ እንደገቡ መፈክር ተሰማ። አንዳንዶች እግራቸው እጃቸው አፈር ሳይደርስ ቀረ። ሰዓታቸው፣ ወርቃቸው፣ ጌጣጌጣቸውን እንዳደረጉ ካፈር ስር ሆኑ። እነዚያ አስደናቂ ኳስ የሚያነዱ እግሮች አፈር ሳይደርሱ ለጅብ አቀረቡላቸው። ግድያው እንደተፈጸመ ካድሬዎቹና ወታደሮቹ ሁሉም በየመጡበት መኪና ገቡ። ሁለት ካድሬዎች ሉንችና ውስጥ ተሳፈሩ። በድል መልክ እያወሩ ነው። ሹፌሩ ከእነርሱ ጋር ቃላት ባይለዋወጥም የሚሉትን እየሰማ ነው። የሚያዳምጠው በድንጋጤ ነው። አንደኛው ካድሬ አሁንም የሚቀሩ አሉ አለ። እነማን? ቀይ ለባሾች። አናጺ ማህበር? አይደሉም። እና የገሞራው ቡድን? እንደሄድን እንይዛቸዋለን። ሙክታርን ማምጣት ነበረብን። የት? ዛሬ እዚህ? አልተያዘም እኮ። አይቀርለትም፣ እንደፋዋለን። ዋናው እሱ ነው። እንዴት? ታዳጊዎችን ለዚህ ሥራ እየመለመለና እያሰለጠነ ነው። ጨዋ ይመስላል። ሌሎችም አሉ። ገሞራው ውስጥ፣ ሌላም ቡድን ውስጥ። እዚህ ከተማ ኳስ መቆም አለበት። አዎ፣ መጀመሪያ ገሞራው መፍረስ አለበት። ትክክል። እዚህ ከተማ የተቋቋሙት ቡድኖች በአብዛኛው ኢህአፓ ያቋቋመችው ነው። አውቃለሁ። መጀመሪያ የአናጺ ቡድን ተብሎ የኢህአፓ እግር ኳስ ቡድን አቋቁሞ አፈረስ። እነዚህንም መበተን አለብን። ከለባሽ የተባሉት የናጺ ማህበር አባላት ናቸው። እነሱ ተይዘው ተገፈዋል፣ ተገለዋል፣ ተበትነዋል። አሁን ተራው የገሞራው ቡድን ነው። ቡድኑ ላይ አደን ሊጀምሩ መዘጋጀታቸውን ሹፌሩ እያዳመጣቸው ነው። ግን ድንጋጤው ስለነበረ ምንም አላናገራቸውም። ከኋላ ያለችው ጅፕ በርቀት ሎንቺናው እንዲያቆም በክላክስ ምልክት ሰጠችው። ሹፌሩ ተርበተበተ። አሁን የእርሱ ተራ እንደሆነ ገመተ። ምንም አላጠፋሁም ብሎ አሰበ። ምንም ያለማጥፋቱ እንደማያተርፈው ቅድም የተገደሉትን ማየቱ ይበቃዋል። ምንም ውስጥ የሌለበት የሌለው መንገደኛ ምን እንደደረሰበት አይቷል። ቅድም በድንጋጤ ሲጮህ ሰምተውት ይሆን? ታዲያ ለምን ቁም አሉት? ግራ ተጋባ። ረዳቱ ወንበር ስር ተደብቆ ያለቅሳል። ጂፑ ክላክስ ሲያደርጉለት ስላሰማ ጥይት ወደ ሰማይ ተኩሰው ነው ያስቆሙት። ወታደሩ ወርዶ ቆም ስትባል አሰማም እንዴ ብሎ ተቆጣው። ውስጥ ያሉት ካድሬዎችም ቆም ስትባል እንዴት አሰማም አሉት። እነርሱም ቢሰሙ ቁም ይሉት ነበር። እነርሱ እንዳሰሙ እሱም አልሰማም። ግን እሱ መስማት ነበረበት። መፍጠን እንደሌለበት ተነገረው። ምንም እንዳላየ ነገሩት፣ ደግሞም አስጠነቀቁት። ሁለቱ ካድሬዎች ከወታደሩ ጋር ተነጋገሩና ወደ ሌላ መኪና ተዛወሩ። ረዳቱና ሹፌሩ ቀሩ። በድንጋጤ ምንም ማውራት አልቻሉ። ወረቀቶቹን መንገድ ጨርሰው ወደ ከተማ ለመግባት ዋናውን መንገድ ለመያዝ አስፋልቱ ላይ ወጡ። ወደ ግራ ታጥፎ ወደ ከተማ መሄድ ነበረበት። ነገር ግን ሳይታጠብ ቁልቁል ወደ ሳሊሉ ገበያ ወደሚወስደው መንገድ አመራ። ረዳቱ ምንም አላለም። ድንገት ወዴት ነው የምትሄደው አለ። ወደ መኪና ተራ። መንገዱን ስተሃል። ምን አልክ? ይሄድ እኮ ወደ ገበያ የሚወስደው ነው። ነው እንዴ? ሹፌሩ ሐሳቡ ከእርሱ ጋር የለም። ከጥቂት ደቂቃ በፊት የሚያከብራቸው የሚወዳቸው የቅርብ ሰው የሆኑት ሲገደሉ አይቷል። ወደ ሀሊሉ መንገድ የሄደው በእግሩ እየተጓዘ መስሎት ነው። በእርግጥ በእግር ቢሆን ወንዙን ተሻግሮ ወደ መኪና ተራ ያደርሰዋል። መኪና ግን መሻገሪያ የለውም። መኪናውን አዙሮ ዋናውን መንገድ ያዘ። አጅፍ ጋር ደረሰ። ቀጂው ሰላም አለው። ገንዘቡን አምጣ እንደማለት ነው። ነጭና ጥቁር ሎንቺና ሰዎቹን ወደ ሞት ነፍታ ተመለሰች። ሸዋ በር ጋር ደረሰ። ድንገት እንባው ዱብ ዱብ ማለት ጀመረ። ዞር ብሎ ወደ ቤቱ አየ። የኛ ሆቴል ነው። የወይዘሮ ዘነበች ትልቁ ቡና ቤት አፍጦ እያየው ነው። ሴትየዋን የት ነው የወሰድከው አይነት የሚጠይቀው መሰለው። መኪና ተራ መሄድ የለበትም። ሌላ ሰው መጫን አልፈለገም። ቢጭል ነጥቀው ወደ ሞት ይወስዱብኛል ብሎ አሰበ። መኪናውን ማደሪያው ቦታ ማቆም አለበት። መኪናውን ብርቄ ብሩ ሆቴል አስገባው። ሌላ ጊዜ መኪናውን እዚህ ያሳድረውና በሩን ዘግቶ ሲወጣ ወደ ወይዘሮ ዘነበች ቤት ይሄዳል። ጥቂት ካወሩና ምክር ከሰጡት በኋላ ወደ ባላምባራስ ግሮሰሪ ይሄዳል። እዚያ ጉዳዩን ፈጽሞ ወደ ቤቱ ይገባል። መኪናውን ካቆመበት ቦታ የባላምባራስም ሆነ የወይዘሮ ዘነበች ቤት 50 ሜትር ቢርቅ ነው። ዛሬ ግን ሁለቱም የሉም። ኪሱ ውስጥ ያለውን ወረቀት አውጥቶ ተመለከተ። ብዙ ካርኒ ነው። ያለንበትን ቦታ ለቤተሰብ አሳውቅልንና መጥተው ይጠይቁን ብለው የሰጡት ማስታወሻ ነው። ከእንግዲህ ስለማያስፈልግ ቀደደና ኪሱ ውስጥ አስቀመጠ። መኪናውን አቁሞ ሲመለስ የበከለንና መንገድ ላይ አገኛቸው። ምግብ ሊያደርሱ እንደሆነ ገምቷል። ያላቸው አንድ ልጅ እሱ እንደሆነ ያውቃል። ደግሞም ጓደኛው ነው። እናቱን ሲመለከት እንባው አቀረረ። ሹፌሩ ወደ መኖሪያ ቤቱ አልሄደም። ወደ አራዳ አዘገመ። እናቱ ጋ ነው። እያለቀሰና እየፈራ የተፈጠረውን ነገር አስረዳቸው። ማምሻውን ወደ ቤቱ ተመለሰ። እንቅልፍ አልነበረውም። ሲቃዣ አደረ። የሌለው መንገደኛ አስገደላችሁኝ አይደል? እኔ ተሳፋሪ መሆኔን ለምን አልመሰከራችሁልኝም? እያለ ሲጨቀጭቀው ነበር። ሌሎችም ለቤተሰቦቻችን እንዴት እንደገደሉን ለምን አልነገርክልንም እያሉ ወተወቱት። ቢቸግረው ተነስቶ ቁጭ አለ። በነጋታው በሩ ተንኳኳ። ግብ ጠባቂ በር ላይ ቆሟል። ሲያያቸው ደነገጠ። ደግሞ ምን ቀረ ብሎ አልጎመጎመ። አንደኛው ሰው ትፈለጋለህ አለው። የት? ወረዳ ጽሕፈት ቤት። ማን ነው? ስሙን ነገረው። ካድሬው ነው። ለምንድን ነው? አላውቅም። በአስቸኳይ አምጣው ተብለን ነው። ሹፌሩ ፈራ። በቃ ለሞት እንደ ጠሩት አሰበ። ለመግደል ምንም ምክንያት መደርደር አያስፈልግም። ካስፈለገ እንደሚያደርጉት ያውቃል። ለማንም ይህን ነገር መንገር እንደሌለበት አስጠንቅቀውታል። ያወራው ለእናቱ ነው። ይህ ነገር አደጋ እንዳለውና ለማንም መነገር እንደሌለበት አስረግጦ ተነግሮታል። እናቱ ለሌላ ሰው ነግረው ይሆን ብሎ አሰበ። ምናልባት ረዳቱ ተናግሮ ይሆን? ከተማ እንደገባ ረዳቱ በፍራቻ ጠፍቶ ሄዷል። አብዮት ጥበቃው ከሌላ ሰው ጋር ተነጋገረ። ወደ ሹፌሩ እያየ ይቅርታ፣ ጣቢያ ነው የተፈለግከው አለው። ሌላ እስረኛ ጫን ሊሉኝ ነው ብሎ ሰጋ። በድጋሚ ጉዳዩ ምንድን ነው አለው። አላውቅም። እንዴት? ይዘኸው ና ነው የተባልኩት። እስረኛ ለመጫን ነው መሰለኝ። መኪናው ተበላሽቷል። ምን ሆነ? ባለስትራ ሰበረ። መቼ? ትናንት ኮረኮንች ውስጥ ሴት ጉድጓድ ውስጥ ገብቶ። አታሰራውም? እዚህ የለም። እና አዲስ አበባ ነው የሚሰራው። በዚህ አሳቦ ሊጠፋ ፈልጓል። እዚህ ከተማ መኖር የለበትም። ሌላ ቦታ እየሰራ ሲረጋጋ መመለስ ይሻላል። ሰው ለመግደል ባዘጋጀው ቁጥር እየጠሩት እንዲወስድላቸው እንደፈለጉ ገምቷል። አንድ ጊዜ ስሙን ስለያዙ እንደ ደንበኛ ቆጥረውኛል ብሎ እያሰበ የተባለበት ቦታ ደረሰ። ትናንት አብሮት መኪና ውስጥ የነበረው ካድሬው ነው ያገኘው። በሰላምታ መልክ እንዴት ነው አለው። አቤት። መነጠር ናቸው አይደል? ምናል የአብዮቱን ጸሮች መነጠርን፣ ገና ሌሎችንም እ በድንጋጤ ደብኗል። እቃው የት አለ? የቱ እቃ? ቦርሳው። የምን ቦርሳ? መኪና ውስጥ ትቼው ነበር። ትዝ አይለኝም። ብዙ ዶኩመንት የያዘ ነው። አላየሁትም። እንዴት አላየህም? ምን አውቃለሁ? ግልጽ ቦታ ነው እኮ ያስቀመጥኩት። ስወርድ ረሳሁት። አይ ተሳስተህ ይሆናል። ካድሬው በቁጣ ወደ ውስጥ አስገባው። ሲገረፍ ያወጣል አለ። ሹፌሩ እኔ እንደተመለስኩ ቆልፌው ማህደሪያ ቦታ መኪናውን ትቼ ነው የሄድኩት አለ። ተያይዘው ወደ ሆቴሉ ሄዱ። መኪናው ተከፍቶ ገቡ። ከወንበሩ መደገፊያ በግልጽ ቦታ ቦርሳው ተገኘ። ሹፌሩ ውሸቱን ነው አላየሁም ያለው። ከመኪናው ሲወርድ እዚያ ጋር የነበረውን ዕቃ አየ። የማን ነው ብሎ ከፈተው። የተመለከተውን ማመን አቃተው። በከተማ ውስጥ እርምጃ የሚወሰድባቸው ስም ዝርዝር አየ። የእሱ ስም ይኖር እንደሆነ ፈለገ፣ ግን
የለም።
አድሃሪ ተብለው እንዲታሰሩ ከተዘረዘሩት ውስጥ ያባቱን ስም አየ ደነገጠ። ለሞት የታጩትን እንደገና መመልከት ጀመረ። አራት ያህሉ ጓደኞቹ ናቸው። ከከተማው እንዲጠፉ መንገር ነበረበት። ግን ምን ብሎ ይንገራቸው? በእነርሱ ጦስ እሱ መግባቱ ደግሞ አስፈራው። አንድ ነገር ማድረግ ግን ይችላል። ስሙን ሳይገልጽ ወረቀት ጽፎ ሊልክላቸው ወሰነ። ሹፌሩ ዕቃውን ለካርዲዮ ሰጥቶ ወደ ቤቱ ተመለሰ። ሰሞኑን ምንም እንቅልፍ የለውም። ዘነበች ቤት እቁብ መጣሉ ከተሰማና በእርሷ ስም መግባቱን ሰዎች ከጠቆሙበት ነገሮች ለእርሱ ጥሩ አይደሉም። እቁቡን በፍጹም አይጠይቅም። ሞት ይዞበት ሊመጣ እንደሚችል ገምቷል። በነጋታው እንዲህ ሆነ። ለካድሬው ዶክመንቱን ከመኪና ወጥቶ ከሰጠው በኋላ ሰዎቹ ላይ እርምጃ በመወሰዱ ቅር ብለዋል እንዴ ብሎ ጠየቀው። ምንም አልተናገረም። ደግሞም መናገር የለበትም። ግን ለዚህ ጥያቄ መልስ መስጠት አለበት። ካድሬው መልስ እየጠበቀ ነው። ሹፌሩ በደፈናው እኔ አላውቅም አለ። አላውቅም ማለት ሰዎቹን አላውቃቸውም። አትዋሽ፣ አንቀራረብም ማለቴ እኮ ነው። ከማንም ጋር? አዎ። ላጣራ ትችላለህ። ሹፌሩ በጣም ፈርቷል። ኋላም በራስ ደበበ ጓደኛው መሆናቸውና ወይዘሮ ዘነበች ቤት ይመላለስ እንደነበር ከታወቀ አለቀለት። እቁቡ ላይ ከደረሱበት ደግሞ የባሰ ያከትምለታል። ካድሬው ትቶት ሄደ። ሹፌሩ ፍራቻ ተደቀነበት። ከሰዎቹ ጋር ቅርበት እንዳለው ያጣራሉ፣ ደግሞም ይደርሱበታል። በቃ አለቀለት። የጠሩት ለሌላ ነገር መስሎት የቦርሳው ጉዳይ መሆኑን ሲሰማ ደስ ብሎት ነበር። አሁን ግን ከሟቾቹ ጋር ትውውቅ የለኝም ብሎ መካዱ ሌላ ነገር ስለቆሰቆሰበት በጣም ሰግቷል። ከካድሬው ጋር ከተለያየ በኋላ ቤቱ ገብቶ አለቀሰ። የዚያን ዕለት ወደ ጋራዥ መሄዱን ረገመ። ያን ጊዜ መኪናው ቼክ ለማስደረግ ባይሄድ ኖሮ አያገኙትም። ያ ብቻ አይደለም፣ ይህን ሰቆቃ ሞት አያይም። ደግሞም ያ ንጹሕ መንገደኛ ለሞት አይዳረግም ነበር። እነዚያ ሁለት ሰዎች ትዝ አሉት። ፖሊሶቹ ሲያስቆሙትና ኮንትራት ብለው ሲጠይቁት ቅር እያላቸው ነበር የወረዱት። ውስጥ ያለው ሰው ስለቸኮለ ቀረ። እነሱ ለመሞት ቀናቸው እንዳልሆነ አወቀ። ያኛው ግን ወደ ነገሌ ሳይሆን ወደ ሞት ሄደ። አሁን ነገሮች እየከረሩ መጥተዋል። ይሄ ካድሬ በተናገረው ነገር ተገፋበት፣ አለቀለት። ስፍራቸው ዳከረ። ቤቱ ገባና ተቀረቀረ። ወደ ከተማ አልወጣም። በብዛት የሚጠጣ አልኮል እየወሰደ ፍራቻውን አስወገደ። ለወትሮው መጠጥ ከባላምባራስ ጋር ነበር የሚያስመጣው። አሁን ወደዚያ መሄድ ወይም መላክ ጥሩ አልነበረም። መኪናውን ለባለቤቱ ሰጥቶ እሱ ሥራ አቆመ። ነገር ግን ቤት መቀመጡ ሊያስጠረጥርና ችግር ሊያመጣበት ስለሚችል እንደገና ወደ ሥራው ተመለሰ። ከሳምንት በኋላ ወደ ነጌሌ ጫነ። መንዳት ጀመረ። መታጠፊያው ላይ ሲደርስ ወደ ኮፈሌ መስመር አላየም። መጥፎ ትዝታ ቀስቅሶበታል። እነዛ ሰዎች በሐሳቡ ይመላለሱበታል። አሁን የጫናቸውን መንገደኞች ዞር ብሎ አየ። እንደነዚህ አይነት ሰዎች ነው ወደ ሞት ሂደውበታል። ነጌሌ እንደደረሰ ሰዎቹን አራገፈ። ሰውየው ትዝ አለው። ቤቱ የት እንደሆነ አያውቅም። ቸኩሎ ገብቶ ሳይመለስ ቀረ። ይህኔ ቤተሰቦቹ የት እንደሄደ አያውቁም። ቤቱን ቢያውቅ ኖሮ ይነግራቸው ነበር። ገናሁን ያስተበውን ተረዳው። ደግሞ ያካድሬ በየቦታው ሄደ ታወራለ ብሎ ሌላ መዘዝ ያመጣበት ተስፋዬ ከንግዴ ሌላ መንገደኛ ጭኖ ወደ ሻሸመኔ ተመለሰ። አጅፕ ጋር ሲደርስ አንድ ሰው አስቆመው። ነዳጅ ቀጂው ነው። ወደ ውስጥ ገባና ቆመ። ነገሩ ገብቶታል። ቀጂው ጠጋ ብሎ ገንዘቡን አምጣ እንጂ። የትኛውን? ባለፈው ፉል ነዳጅ ቀዳው። አልሰጡህም እንዴ? ማ? እነሱ? እኔ እነሱን አላውቅም። እና የቀዳኸው አንተ ነህ? ጠይቀህ አምጣ። የኔንም ሂሳብ አልወሰድኩም እኮ። ያንተ ማለት ኮንትራክት ተብዬ እኮ ነው። ስንት ነው? ዋጋ አልተነጋገርንም ስትመለስ አሉኝ። ታዲያ ለምን አትጠይቅም? ተው እባክህ። ሁኔታውን እያስታወሰ እኔ ልጠይቃቸው? የኔን ስም እንዳታነሳ፣ ገንዘቡን አልፈልገውም። ተስፋዬ የማደያውን ገንዘብ አልከፈለም። የኮንትራክት ገንዘቡንም አልተቀበለም። እቁቡንም አልጠየቀም። ወደ ዘነበች ቤትም አልሄደም። ሹሬሩ ለምለም ሆቴል አካባቢ ከሚስቱና ከታናሽ ወንድሙ ጋር ነው የሚኖረው። ሁሉም ቦታ የሚልከው ወንድሙን ነው። ይህ ነገር ከተፈጸመ ከአምስት ወር በኋላ ሁሉንም ነገር ለወንድሙ ነገረው።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅት ነገ ጠዋት ከአንድ እስከ ሶስት ቢው ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት እናሰማለን። ደናም
ሰላም ላንቺ ውድናስ ከሩቅ ሆኜ በናፍቆቴ አስታውስሻለሁ ሁልጊዜ ካለሁበት በትካዜ ሰላም ላንቺ ውድናቴ ከሩቅ ሆኜ በናፍቆቴ አስታውስሻለሁ ሁልጊዜ ካለሁበት በትካዜ ጠዋት ማታ አገሬ ሳስታውሳት ሆያ ሆዬ አልኩት በልጅነት እንጀራ ወጥ በየቀኑ የምበላው ቀይ ጠላ ወይም ስርገር የምጠጣው አሁን ዛሬ የላግኘው 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 ሰላም ላንቺ አገራችን መመኪያ ነች ለሁላችን ዶሮ መግቢያ ቤታችን ሰላም ይሉሻል ልጆች ሰላም ላንቺ አገራችን መመኪያ ነች ለሁላችን ዶሮ መግቢያ ቤታችን ሰላም ይሉሻል ልጆች በሀሳብ በናፍቆት ሰውት አገሬ ስላኝ አዘንበመ የሚያጽናናኝ አይቶ ሚለኝ መች አገኘው እንዲሁም በሀሳብ ዘውት ተክላለሁ ተክዛለሁ ሰላም ላንቺ ውድናቴ ከሩቅ ሆኜ በናፍቆቴ አስታውስሻለሁ ሁልጊዜ ካለሁበት በትካዜ سلام لانچی ودن ناسی کارو کنی بناب کسی اتاوستی شالو کنیده شالو ببر کازی تو آتماتا گریز اتاوستات اویا اویا آلکو بید بلی جنر ای درانوست بیگنو یمی بلا